ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
አስተልኝ አድማጮች እንደምሰነታችኋል። ዛሬ ቀኑ ህዳር 24 ቀን 2015 ዓ.ም ተመስ ሳምንታዊ ዝግጅታችን ጀምረናል። እንደተለመደው የሀገራችን ወቅታዊ ሁኔታዎች እንድዋይበታለን ያቅማችን ሐሳባችን ሰጥበታለን። እንግዲህ ቆይታችሁ ከኛ ጋር እንዲሆን እየጋበዝን ወደ ፕሮግራማችን ነው የምንገባው። ዛሬ ስልኩ ደህና ይመስላል አሸናፊ እንደምሰነታል ተሰማህ ስልኩ
እንደምን አለ ደህና
ነህ? ደህና እግዚአብሔር ይመስገን። አይ ጦሩ ባለፉት 27 ልበል 30 ዓመት 27 የጨለማ ዘመን እንበለውና ሰዎች እንደሚጠሩት ኢህአዴግ ከተወገደ ህወሓት ከተወገደ ጋዜጠኞች ነፃ ሆነው በነፃነት ይሰራሉ፣ ሁሉም ደግሞ አልጋ ባልጋ ይሆንና አገሪቱም ሰላም ታገኛለች፣ አገሪቱም ሰላም አግኝታ ብቻ ሳይሆን አገሪቱም ተበለጽጋለች እያሉ 27 ዓመት አደንቁረውን መጨረሻ ላይ ለውጥ መጣ። የለውጡም ሂደት በኋላ ምናልባት እና ይሆናል ግን እንደው ከለውጡን ተከትሎ ግን አሁን ባለፈው ሳምንት ፖለቲከኞች እየተሰደዱ ነው፣ ጋዜጠኞች እየተሰደዱ ነው ስንል ነበረ። አሁን ጋዜጠኞች የተሰደደው አንደኛው ጋዜጠኛ ትላንትና ለቢቢሲ ሰጠው መግለጫ አለ። እሱን ተከትሎ ደግሞ ያቀረቡት ሰዎች ነ 316 እነሱን ደግሞ ስታዳምጥ እነሱ ደግሞ አለን ባሉት መረጃ መሰረት በእስር ቤቶችና በተለያዩ ቦታዎች ላይ የሚፈጸሙ ግፎችን ሰምተናል። እንግዲህ ይሄ ሁሉ ጨለማ የተባለበት ዘመን ከጨለማ ሌላ ምን ነገር አለ? እስቲ እንግዲህ ያኛው ነው የጨለማ ዘመን ያሁን ነው የጨለማ ዘመን እንደው እቺ እንደው ለመግቢያችን ያህል መንደርደሪያን ተሆነን እና የሀገር እየለቀቁ የሚሄዱበት ምክንያት እነዚህ ነገሮች እየመጡ ናቸው። ሙስናን እንከላከላለን ብለው ነበር፣ ሙስናን መከላከል ባልተቻለበት መልኩ አሁን ዋናው ተከላካይ የተባለው ሰውዬ ራሱ እስር ቤት ገብቷል። ማን እንደሆነም አይታወቅም፣ ስሙን ገና ትላንትና ነው የሰማሁት። እነዚህ ነገር ተመልከትና እስኪ በዚች አጠር ያለ ሀሳብ ክንስተና ወደ ዋናው ጉዳያችን እንገባለን።
እሺ፣ መጀመሪያ ላይ ያነሳው ባለፈውም ሳምንት ተቀጥ አድርገን ነበር።
አዎ፣
ከደምራል እየተባለ ወደ ሀገር ውስጥ ሁሉም የጎረፈው መቼም አንስተናል። ባለፈው ሳምንት ሰርግና ምላሽ ሆኖ የኤርፖርት ሳሎኖች ተጨናንቀው ሚሊኒየም አዳራሽ አቀባበል ሲደረግ ተራማጁ በሙሉ መጣ። በቃ ኢትዮጵያ የሰላም የዴሞክራሲ የብልጽግና ሀገር ልትሆን ነው ተባለ። ስካር ነገር ተፈጠ። የሚገርመው ግን ፈርስ ቀይ ሽብርን አልፈን አልረሳውም፣ የማይረሳ ነው። ግን ከዛ ያልተናነሰ ምናልባት የከፋ እልቂት፣ ሞት፣ ስደት፣ እስር፣ መፈናቀል፣ ጦርነት የታየበት ነገር ሆነ። በአስራ ሰባት ዓመት የደርግ ጊዜ ከሆነው በላይ በሀያ ሰባት ዓመት ውስጥ እንደ ያው መቼም የምትጠላውን ነገር ለሚጠላው ሰው ምንም ጥሩ ነገር ስለማይታየው ትንሿ ነቁት ግዙፍ ሆና ስለምትታየው ካልሆነ በስተቀር ጄኒውን ሆነ እንደ እውነተኛ ሆነ በፈጣሪም ብለህ የምትናገር ከሆነ በሀያ ሰባት ዓመት ውስጥ ኦፍኮርስ ሰዎች ይታሰሩ ነበር፣ ጋዜጠኞች ይታሰሩ ነበር፣ ከሀገር ማውጣት ነበረ። አይቃልም ግን መላ ሀገሪቷ እንደዚህ የሞት አውድማ አልሆነችም። ማዕከላዊውን የማዕከላዊ ኦፍኮርስ የእንትና የኢህአዴግ የሰራው አይደለም እኮ በንጉሠ ነገሥቱ ጊዜ ጀምሮ የነበረ ማዕከላዊ ወንጀል ምርመራ ነው ያለ። በኋላ ደርግ ዋና ማሰሪያው ነው ዋና በቃ እና ይታወቃል። ማዕከላዊ አንተ አላየኸውም እንጂ ሙዚየም ከሆነ በኋላ ክፍሎች አሉ እንደዚህ እና አንደኛው ክፍል 14 ቁጥር መሰለች 77 እንደዚህ ነው ያለው እና በር ላይ ያለችው ወደ መውጫው በስተቀኝ በኩል ዳር ላይ ያለችው ክፍል የሞት ክፍል ነች። ይታወቃል ቀን ዳር ላይ ያለችው በር ላይ እና ከሁሉም ክፍሎች ውስጥ የሚገደሉ ሰዎች ተመርጠው እዛ ክፍል ይገባሉ። እዛ ክፍል ስትገባ ሰው ሁሉ ተሰናብቶ ነው የሚሄደው። ሌሊት በር ላይ ነው፣ ሌላው እስረኛ ሳይሰማ ከበር ላይ ይዘው ነው የሚሄዱ እና እንደዚህ የነበረ ነው። በኢህአዴግ የተጀመረ አይደለም። በኋላ በኢህአዴግም ጊዜ ማዕከላዊ ምርመራ መሆኑ ቀጥሏል። ኦፍኮርስ ግን አሁን እሱን ሙዚየም አደረግን ብለው ሌላ ለወደፊት የሚቀጥለው ትውልድ ደግሞ በጣም ዘግናኝ ብሎ ሙዚየም ሊያደርገው የሚችለው ነገር መስራታቸውን ነው አሁን እየሰማን ያለ ነው። እንግዲህ ታምራት ነገራ በቅርቡ ባንሰማው እንደዚህ አይነት ዘግናኝ ነገር ባይኖርና ባንሰማው የምንፈልገውን ግን መሬት ላይ ያለ ተጨባጭ ነገር ስለሆነና እውነትን የተጨባጭ ያለን ነገር አላይ መሰማ ማለት እውነታውን ስለማይቀይረው ለመስማት የምንገደደውን ነገር ይነግረናል ብለን እንገምታለን። እንግዲህ የወገንተኝነት ጉዳይ አይደለም። ታምራትን በአቋም ደረጃ ታውቀዋለህ። ኦሮሚያ የሚባል ክልልም መፍረት አለበት የሚል ሰው ነው። ግን እዛ ጋር አንድ ምሳሌ አድርጎ የጠቀሰውና ምንም ነገር እንዳልናገርም ሀገር ውስጥ እያለው አሳስቦኛል ያለው ብዙ መከራና ግፍ ከእነ ቤተሰቦች ተቀብሏል ያለው ያል አብዲ ረጋሳ ይታወቃል። የሆነ መራር የነበረ ነው። አዎ እንግዲህ የእነሱን እሱን እንደ ምሳሌ ያነሳ ሰውየው ፊት ለፊት ወጥቶም እነዚህ ነገሮች አትናገር ስላለው እንጂ ሌሎችም የጃል አብዲ ረጋሳ ብቻ አይደለም የስቃይና የማአት ናቸው ያሉት እና ብዙ ነገር ልሰማ እንችላለን። ለማንኛውም ግን ያን ሰሞን እንደው የአንተ እንዳልከው የህወሓት የሀያ ሰባት አመት የጨለማ የሰማይ ቃይ እና የሰቆቃ ሲሉት የነበረው በአራት አመት ውስጥ ታይቶ የማይታወቅ ሰቆቃ የታየበት ነው። እንግዲህ ምንም ሊሸፈን በማይችል ሁኔታ እየወጡ ነው። በተረፈ በድሮን የሚያልቀው ሰው ስለት ትግራይ አይደለም እኮ ኦሮሚያ ውስጥ በየቀኑ የሚያልቀው ሰው ኦሮሞውም አማራውም እንግዲህ በኋላ ምናልባት ካነሳልኝ ይሆናል ወደ ኦሮሚያ ስንሄድ ኦሮሚያ ውስጥ የኮሚኒቲ ጸብ ወደ ሞልየስ ድሮም ጀምሮ ስንሰራይ ነበርው አንተ ጋር በተደጋጋሚ አስተው እዚህ ክልል ውስጥ ይሄ ተጣልቶ ተጋጭቶ የማያቀን ያማራና የኦሮሞ ህብረተሰብ ሊያጋጭስ ነው የህዝብ ለህዝብ ጦርነት ሊፈጠር ነው ይላል የምንሰጋው ነገር እውነት እየሆነ መጥቷል እንግዲህ ይሄ ምን ይመስላል የአራት አመት ተኩል አምስት አመት ሊሞላው ነው
አዎ እኔ ከበፊት አንድ መሰረታዊ ሆነ ምናገረው በተደጋጋሚ ምናገር ኢትዮጵያ ውስጥ ተቃዋሚ የፖለቲካ ፓርቲዎች አሉ እንጂ ተቃዋሚ የፖለቲካ ፓርቲ የለም የሚል አቋም ነበረኝ። በዛው መጠን ደግሞ የግል ጋይጣ የሚባል ነገር የለም። ሁሉም ተቀጣሪዎች ለተለያዩ እርዳታ ሰጪ ድርጅቶች፣ ለኤምባሲዎች፣ ለመንግስታት፣ ለፖለቲካ ፓርቲዎች ተቀጣሪዎች የነበሩ ናቸው የምል ነበርኩኝ። የሚገርመው ነገር እንግዲህ እነዚህ ማለት ጥሩ ና ጎበዝ ጋዜጠኞች ናቸው የምንላቸው ጋዜጠኞች አሁን ካለው ከብልጽግና ፓርቲ ጋር ሆነው በውስጥም በውጭም የሚሰሩት ይሄ ሁሉ እልቂት ሲደረግ ግን አንድም ለመናገር የሚፈልጉ አይደሉምና አሁንም ጥርጣሬ ውስጥ አለኝ። በፊት የተናገርኩት ነገር እንደውም በደንበኛ ትክክል ነበርኩኝ ለማለትም ይሄርኩኝ ነው። ምክንያቱም ኢትዮጵያ ውስጥ ባለፉት 4 አመት ተኩል አምና 5 አመት መስከረም ሲመጣ 5 አመት ሊሞላ በዚህ 5 አመት ጊዜ ውስጥ አንተ እንደቀደም እንደጠቀስከው ከሰው ህይወት አቋያ እኔ ባለፈው 60 አመት ኢትዮጵያ ተማሪዎች ጀምሮ ሰዎች በአመለካከት በፖለቲካ ሞተዋል በምን ሞተዋል የሚባለውን ነገር በሙሉ ደምረ በአራት አመት የሞተውን ይሃል እንኳን አይሆንም አይሊሆንም አይሆንም አይሆንም በተለይ ባለፈው 27 አመት ያ ሰዎች ሞታሉ ምንም እንትን የለውም በትልቅ ነገር አድርገው የሚያወሩት በቅንጭ ጊዜ የሞቱትን 287 ሰዎች ነው ከዛ በላይም የሞተው ሊኖር እንደሚችሉ ቢታወቅም ነው ማለት ግን እነዛው ጋዜጠኞች ደግሞ አሁን ያለውን መጥፎ ስርዓት ደግሞ መጥፎ አካሄድ ደግሞ ለመገነባት ሲሞክሩ ሳይ ነው የሚያስፈራኝና የሚያስደነግጠኝ የምትለው ነገር ካለሷ ላይ በለውና ወደ ሌላ አንታጅን እንሄዳለን።
እንግዲህ ሚሊዮን የሚሰሩት እንግፎች ሲያወጣ አይደለም ነው የምታየው። እንግዲህ ሚዲያዎች ኦፍኮርስ የሚያጋልጡ ሚዲያዎች አሉ ሀገር ውስጥ አይደሉም ያለውን ችግር እንግዲህ እኔ አንድ የምለው ነገር አለኝ። ኦፍኮርስ ሚዲያ በመርህ ደረጃ ገለልተኛ ሆኖ ፋክቶችን ነው ማቅረብ ያለበት ግን ብዙ ጊዜ ቴክስትቡክ ሆኖ ይቀራል። ቴክስትቡክ ላይ ያለ ነገር ሆኖ ይቀርና በአንድም ወይም በሌላ መልኩ ወደ አንድ አመለካከት ምናምን የማድላት ነገር ይታያል። ይህ ሁሉም ሀገር ሁሉም ሚዲያ ላይ የሚታይ ነገር ነው። ያም ሆነ ይህ ግን ውጭ ሀገር ያሉ ሚዲያዎች እንደዚህም ሆነው እንደው ኒውትራል 100% ኒውትራል ስለሆኑ ሳይሆን ግን ኢትዮጵያ ውስጥ ያለው አደጋ ታይቷቸው እንደዋን አግዘፈውታል ልትለው የምችለው አይደለም። ኦልሬዲ የመጨረሻ የገዘፈ ስለሆነ እሱን ኤክስፖር የሚያደርጉ ሚዲያዎች አሉ። ሀገር ውስጥ ግን የማይሞከር ነው።
የለም
ሀገር ውስጥ የማይሞከር ነው በፍጹም። የሞከሩ ጋዜጠኞች ምን እንደሆኑ ይታወቃል። አንዱ ቅድም ያነሳ ነው ታምራት ነው።
ውጭ ያሉ ውስጥ ያሉትም ብቻ ሳይሆን ውጭ ያሉትም ቢሆኑ ህገ መንግስት የብልጽግና መንግስት ህገ መንግስትን አላፈረሰም ወየኔን እስከ መጨረሻው አልጨረሰም ብሎ ያኮረፉ ካልሆኑ በስተቀር እኮ ይሄ ነው ብለም
እንደሱ አይነት አሉ። የሱ አይነት አሉ ግን ሌሎች የሚያጋልጡም በጣም የሚሞግቱም
አሉ።
ጥሩ ጥሩ ሰዎችን ጥሩ ሞጋሽ ሰዎችን
እንደ ቴዎድሮስ አይነት
ሰዎችን ያቀረቡ የሚተነትኑ ሚዲያዎችም እንዳሉ ግንም በቃ የእውነት የሀገራቸው ጉዳይ አሳስቧቸው ተጨንቀው የሚሰሩ ሰዎች እንዳሉ ማቃለውና ከሚዲያ አኳያ ይህንን ይመስለው ቅድም አንስተልኝ የተውኩት የዚህ የሙስና ጉዳይ እንግዲህ ሙስና እንዋጋለን ብሎ ተነስተዋል ብዙ ሰዎች። ሙስናው መቼም በኢትዮጵያ ታሪክ እንደዚህ ሆኖ አያውቅም እና መቼ ነው ፓርላማው ሙስናን የሚፈቅድ ህግ ያወጣው እያለ እየቀለደ ነው ሰው። ህግ ያወጣለት ነው ይመስል እና ድብብቆች የለውም ምንም የለውም ምንም እኮ ነው ድብብቆች የሌለው እና እንግዲህ አሁን ድንገት ተነስተው ሙስና እናጠፋለን ብለዋል። ህዝቡ ምን ይያላቸው ነው? ማናችሁና ነው እናንተ ሙስናን የምትጠቀሙት? ምክንያቱም እንዳለ ስርዓቱ ከላይ እስከ ታች ነው ሙስና ውስጥ የዘፈቀው። ባለፈው አንስተነዋል። ጠቅላይ ሚኒስትሩ ራሳቸው የሀገሪቱን የፋይናንስ ህግ ጥሰዋል።
እንዴ በጣም
ከየት እንደሚያመጡ አይታወቅም። በምን አይነት ፕሮጀክት ላይ እንደሚያወርሳቸው ነው የሚያውቁ። ፕሮጀክቱ በምን እንደተሰጠበት ሙስና እኮ ማለት ይሄ ነው። የዚህ አይነት መሪና የዚህ አይነት መሪን ያጀበ ሰው ምን ሞራል አለው? እና ምን እሱ መቼ ንጹህ ሆኖ ነው ሙስናን የሚሟገተው? ህዝቡ ይህንን እያለ ነው። እናንተ የጸረ ሙስና ብሔራዊ ኮሚቴ ያላችሁ ሰዎች ራሳችሁ ሙሰኞች አይደላችሁ? እንደውም እየቀለዱ ነው ሰው። ማን ነው ማን እንትና የተናገረው? ዳውድ
ዳውድ
የመጡ ሰሞን ስለተመስካ ሲያወሩ ማን ነው ማንን የሚያሰጠው? ማን ነው ማንን የሚያሰጠው? ማን ማንን ነው ሙሰኛ ብሎ የሚይዘው? እርስ በርሳችሁ ያው ናችሁ ሁላችሁም እያለ እየቀለደ ነው። ኮሚቴው ራሱ ሙሰኛ አይደለም እያለ ነው። እና እንዴት አድርጎ ነው የወሰደው? አንድ ተጨንቀዋል። የፖለቲካ የዚህ የትግራይም ጦርነት ከአሁን በኋላ ባለፈውም ዘመቻም ሁለተኛ ሶስተኛውን ዙር ዘመቻም ከጀመሩ በኋላ እኮ ህዝቡ እንደ ድሮ እየሰማቸው አልነበረም። እንደ በፊቱ አልጮኸላቸውም። አሁን ደግሞ ሰላም ሰፍኗል ስለተባለ ስለ ሰላም ብቻ ነው የሚያስበው። እና ሌላ እንደዚህ ትኩረት ወደ ፖለቲካ ተቃውሞ እንዳይሄድና የህመሙን ይጨዘቅዘውን እያዳምረ ወደ መንግስት ላይ እንዳያተኩር አቅጣጫ ለማስቀየር ነው የሚለው አሉ። በሌላ በኩል ደግሞ ውስጣቸው በጣም ሰፊ መከፋፈል መኖሩ ይታወቃል። ብልጽግና ውስጥ የኦፒዲ ውስጥ የኦሮማ ብልጽግና የሚባለው ውስጥ ያለውን ታውቀዋለህ። የአማራ ብልጽግና ውስጥም ተመሳሳይ ነገር አለ። የደቡቦቹ ምናቸውንም አላውቀውም አይታወቅም። ኤንወይ እዛም የሚጨፋ አይመስለኝም። እና አንደኛው ሌላኛውን ወገን ለማጥፋት ከፍተኛውን ስልጣን በእጁ የያዘው ምናልባት የጠቅላይ ሚኒስትሩ ግሩፕ የሚባለው እሱ ሌላኛውን ወገን ለማጥፋት የከፈተው ካልሆነ በስተቀር ሁላችሁም ሙሰኞች ናችሁ እያላቸው ነው። እንግዲህ ትላንት ታምተ ያነሳው ልጅ በጣም የጠቅላይ ሚኒስትሩ ወዳጅ ነበር ነው የሚባለው። በጣም የቅርብ ወዳጅ እንደው እያቀፉ የሚስሙት ታማኛቸው ነበር ነው የሚባለው። የፋይናንስ ደህንነት ዋና ዳይሬክተር ነው። ሌት ሾምም ምን አላውቀውም። ራሱ የፋይናንስ ደህንነት የሚባለው በፊት ነበር መስሪያ ቤቱ መኖሩን ለማቀው አሁን ምን የትኛው የፋይናንስ ደህንነት ምኑ ተጠብቆ ነው ራሱ ጠቅላይ ሚኒስትሩ ቤት እንደሚያስገቡት የማይታወቅ ገንዘብ እየያዙ ምኑ ነው የፋይናንስ ደህንነት የሚጠበቀውና የፋይናንስ ደህንነት መስሪያ ቤት ያለ ይመስላል። ለማንኛውም ነበረ ለካስ የእሱ በጣም ወዳጃቸው የነበረ ሰው ነው ተይዟል ይባላል። ብዙ ሰዎች ተከረኛው ስላልሆነ ነው
ታሰሩ ተብሎ ግን አንድ የሶስት ስም ብቻ ነው የተጠራው። ለምን እኔ አንዳንድ ጊዜ ምንድን ነው
አልተነገረም።
እና የከንቲባ አዳነች አበቤም ባለፈው ሳምንት ሲናገሩ የሰማሁት በሙስና የተጨመላለቀን ብለዋል። ግን 40 ሚሊዮን ብር አካውንቴ ውስጥ ገብቶ አገኘሁኝ ብለው ሲሉ ከየት መጣና ያ የመጣው ገንዘብ ወደ መንግስት ካዝና ይግደው ደግሞ አላሉም። እና አሁን እሳቸው እንዴት ብለው ነው
ስለሙስናይ እንዴት አስገቡት እንዴት ገባ ሪፖርት
አለ እና ብቻ ብዙ ነገሮች አሉ። ሰዓታችን ወደ ሌላ እንሰደው። የእኛ ሀገር ነገራችን እየጀመረ ነው የመፍረሳችን።
ያው ለወደፊት ማንሳታችን አይቀርም። የረባ ነገር ይደረጋል እንደውም ነገር እናያለን ብዬ ሳይሆን ግን እነዚህ ጉዳዮች በተለይ የታምራት ነገር ጋር በተያያዘ ያለውም ነገር ሌሎች የሚወጡ እውነታዎች በቀጣይ ስለሚወጡ ከዚህ ከጸረ ሙስናም ጋር በተያያዘ የሚወስዷቸው እርምጃዎች ቀጣይ ሊሆኑ ስለሚችሉ ባህሪው በትክክል ስለሚወጣና ስለምናነሳው ለጅምር ያህል ይሄ ያነሳ ነው ይበቃናል።
ጥሩ እንግዲህ በትግራይ ክልላዊ መንግስትና በፌዴራል መንግስቱ የተደረገው ስምምነት ትላንትና አንድ ወር ሞላው፣ 30 ቀን ሞላው ማለት ነው። በ30 ቀን ህዝብ ውስጥ ከባድ መሳሪያ ያስረክባሉ፣ ትጥቅ ይፈታሉ፣ የትግራይ ክልላዊ መንግስት ይፈርሳል የሚልም ሰነድ እንደነበረ ነው እየተነገረ የነበረው። ግን የመጨረሻው የትላንትናው ቀን ነበረ። በዛው መጠን ደግሞ መንግስት ሊያደርግ የነበረው የህወሓትን ከጸረ ሽብር ከሽብርተኝነት ማስወጣት ሀሎ Hello. ስልካችን እንደገና ተቆረጠ መሰለኝ። እስቲ ቆይ ስልኩ Hello. አቤት ችግር። ችግር ነበረበት አድማጮቻችንና አሁን አግኝተናል መልሰና ወደ ይስማሃል አሁን
አው
ችግር ነው አንዳንድ ጊዜ ፈረንጅ ነገር አመን ለማንኛቸውም 30 ቀን ውስጥ ለንትና አልፎት በትላንትናው ቀን መንግስት አቀርባለሁ ብሎ የነበረው ያልተቋረጠ ሰባይ እርዳታ ስምምነት ላይ መድረስ መግባት ያልነበረበት ነው ግን ሆኖም ገብቶ የህክምና አገልግሎቶች ምግብ እና ህል ቴሌፎን መብራት ስልክ አገልግሎት ከናጎናል ተብሎ ነበር እስካሁን ድረስ ቁጥር 13 መኪና ገባ 43 መኪና ገባ ከማለት በስተቀር በ30 ቀን ውስጥ የተደረገ ነገር ምንም ነገር የለም ማለት ይችላል ከበፊቱ ጋር ያነጻጸር ክስ ሰላም ነው በተባለበት ጊዜ መግባት ከነበረበት እንትን ያለው ነገር ያልገባ የዓለም ጤና ድርጅት የራሱን እንትን አሁን ወደ ትግራይ ተደራሽ ይሆናል መሆኑን እየገለጸ ነው የኤርትራ ወታደሮች ባለፉት ከህዳር 17 እስከ ህዳር 23 ድረስ ወደ ቀናት ውስጥ 111 ሰዎች መግደላቸውን 103 መቁሰላቸውን 1341 ቤቶች ማውደማቸውን የሚያሳዩ ሪፖርቶች ወጥተዋል የቤት እየሰባበሩ ጌጣጌጦችን እየዘረፉ መሆኑም እየታወቀ ነው አክሱም ለኤርትራ ሰማዕታት በሚል አንድ እብድ ሰው ሲናገር አክሱም ሐውልት ላይ ገብቶ ሲዘፍና ባንዲራ ሲያውለበልብ የታየበት ነገር አለ የትግራይ መከላከያ ሰራዊት ታድሶ መቀበሩ እየተነገረ ነው ምን ያህል መሳሪያ አስገባ የሚባለው ነገር አስጠያቂው እየገባ ነው የተከባድ መሳሪያውን የታወቀ ነገር ነው ዶክተር ደብረጽዮን በትላንትናው ዕለት ከዲያስፖራው ጋር አውርቷል ያሳቸውን የራሳቸውን ሐሳብን ገልጿል ይሄን እንግዲህ ጠቅላላ አድርጌ የተናገርኩት ነው ይሄ እስካሁን ድረስ መሆን የነበረበት ይሆናል ተብሎ የተባለበት የስምምነት ደረጃ ላይ ያለበት ነው ግን ችግሩ አሁንም እንደበዛ ነው ቴሌፎን የለም መብራት የለም ውሃ የለም በጣም የሚያሳፍረው ነገር ምንድነው የአክሱም ጽዮን በዓል ተከበረ ወይም ደግሞ አክሱም ጽዮን ናፈቅንሽ የሚል የአማራ ክልል ቴሌቪዥን ያቀረበው ፕሮግራም ስትመለከት ዜና ስትመለከትና ያስቀመጡት ፎቶግራፎች ተከበረ ብለው ያስቀመጡት ፎቶግራፎች ስትመለከተው ለምን እስከዚህ ድረስ ሄደው ይዋሻሉ ነው የኔ ጥያቄ አንደኛ ሁለተኛ ነገር ቦታውን ያረከሱ ከርሞ አሁንም እንዲረክስ የሚፈቅድ መንግስትና ጭካኔው መስፈሪያ ባጣው ከማጣቱ የበለጠ ሆኖ ህዝቦችን የሚያሰቃይ ነገር ነው ያለውና በ30 ቀን ውስጥ ምንድነው ያገኘነው ምንስ ያጣን ምንድነው ያገኘነው ልበ ያጣኑ እናቋለን ያጣኑ በየትግራይ ህዝብ ያጣ ወደም እየታወቀ ነገር ነው ግን ምን ተገኘ ብለ ተላለ እርግጥ ተኩስና ማኑ ጥይትና ድሮን አንሰማ አይሰማበትም ሌላ ነገር ያለ ነገር እኔም ማቀው የለምና አንተ በመታቀው ደረጃ ሲተመልከተው
እሺ ባጭሩ ካጭሩ ልጀምር የአክሱም ሙዚየም ተከበረም ነው አክሱም ልጅ ታውቃለህ ያልኩ መቼም ግን ወላጅቴ
እኔ ሄጃለሁ
ሄዱ ነበረ አዎ እንዴት የትራይዝ ምን እንዴት ነው ያደረሰን እንደምንለስ ይሄዱ ያውቃል መቼም ይዋሽ ነገር አይደለም የሄደውን ተጓዙን በሙሉ እግራጥቦ ነው የሚያስተናግድ የነበረው ተዋበሉ አክብሮቱ የተመጡ ሰዎች በጣም የሚደነቁ ሁሌ የሚያወሩት ነገር ነው ዋላ ይጥፋ የተባለው እንግዲህ እንደዚህ ያደረገ እንግዶችን ሲያስተናግድ የነበረው ህዝብ ነው እንዲጠፋ የተፈረደበት የሚያሳዝን ነገር እሱ ነው እንግዲህ እነሱ ተከበረ ያሉበት መንገድ ኦፍኮርስ በዓሉ ቤተክርስቲያን ባሉበት ይችላል ግን እሱ ያወረበት ነገር እኛ ሰላም ያስፈልጋል የሚተቆጣጠረዋል እኛ በተቆጣጠረው ቦታ እንደ ኢትዮጵያም ሰላም አግኝቶ ፍንድቅ ብሎ ይኸው ነጭ ለብሶ ወጥቶ ልል እያለ ብለው በመንግስት አመጣ በሚሉት ነገር እየተደሰተ እንደሆነና ሙሉ መንፈሳዊ ህይወቱ ማህበራዊ ህይወቱ ወደነበረበት የተመለሰ ለማስመሰል ነው። አልነበረም በቃ። ለምን ይዋሻሉ? ውሸው አቁም። መቼም አንድም ጊዜ ከጠቅላይ ሚኒስትሩ ጀምሮ የጠቅላይ ሚኒስትሩ የመንግስት ሚዲያዎች አክቲቪስቶቻቸው፣ አድቮኬቶቻቸው፣ የማህበራዊ ሚዲያ ሰራዊታቸው አንድም ቦታ ሆነ ተወጥቷል። ስለዚህ ለምንሻሉ በቃ ባህሪያቸው ነው እነሱ መናገር ስለማይችሉ ካለመፈለግ ብቻ አይደለም የለም የላቸውም ከሌላ አታወራም ያለህን ነው የምታወራው ስለሌላቸው ሊያወሩ አይችሉም። እንግዲህ ሌላ የ30 ቀን ሞላው በዚህ 30 ቀን ውስጥ የተባሉት ነገሮች የሰብአዊ እርዳታ ያልተገደበ የቤዚክ ሰርቪሶች መሰረታዊ አገልግሎቶች የባንክ የኤሌክትሪክ የቴሌፎን ኢንተርኔት መመለስ መሰረታዊው ነው። እንደውም እነዚህ ነገሮች እኮ ለድርድር የሚቀርቡ አልነበሩም። ምንም ለድርድር እንደቀረቡ ሁሉ የሚገርመኝ ነገር ነው እና መጀመሪያ መደረግ ያለባቸው ነገሮች ሆነው ሳሉ ለድርድርም የማይቀርቡ ከሌ ሰራዊት ያዘው የከሌ ያዘው የሚባልም እና የጦርነቱ አካል ተደርጎም የማይወሰድ ነው ግን በ30 ቀናት ውስጥ እስካሁን ምንም አልተደረገም። አማርኛ የጀርመን ድምፅ ዶቼ ቬለ የመቀሌ ነዋሪዎችን አነጋግሮ ነበር። በቃ ምንም ይኸው ወር ሞላው ግን ምንም ያገኘነው ነገር የለም ምንም አልመጣም ብለው የፌዴራል መንግስቱ በስምምነቱ መሰረት የፈረመውን የገባውን ቃል እንዲፈጽም የሚል ጥያቄ አቅርበዋል። ሌላ የዓለም ጤና ድርጅት እንግዲህ ዋናው መሰረታዊ ሳለቁ ከሚባሉት ውስጥ ትግራይ ውስጥ ሰላማዊ ሰዎች 600 ሺህ በረሃብና በመድኃኒት እጦት ያለቀው ነው ይበዛ የመድኃኒት እጦት ብዙ ሰው ጨርሶ ሊሆን እንደሚችል ይታወቃል። አንገብጋቢ ነገር ነው ግን ምንም ተደራሽ መሆን አልቻልኩም። ይሄ ያልተገደበ የሰብአዊ መብት ተደራሽነት የሚለው ነገር በፍጹም መሬት ላይ የለም ነው ያለውና እንኳን ቴድሮስ አድሃኖም አሉ ላይ ተናገረው ነው ያልኩት። ማነውም ማይክል ማነው የሚባለው ሰውዬ ነው የተናገረው የኢመርጀንሲ ኤድ ዋና ዳይሬክተር ነው። ይሄ ነው እንግዲህ እና ስምምነቱ ሁልጊዜ የሚያወሩልህ አሁንም ትጥቅ አልፈታም እነሱ ትጥቅ ላይ ነው ያሉ የሚያልቀው ሰው እዛ ጋር ምን አይነት መደንቆር እንደሆነ የማይገባኝ ነገር ሰው የሚበላውና መድኃኒት አልቀረበለትም እነሱ ግን ሁልጊዜ የሚያወሩት ስለ ህዋት ትጥቅ ነው። መጀመሪያ ኢትዮጵያዊ ትግራይ ኢትዮጵያ ነች የሚሉ ከሆነ ትጥቅ ቢፈታ ባይፈታ የሚለውን ነገር ትተው የሚሞት ሰው የሚያልቅ በራሳቸው ልጅ ለምን አያያቸውም? አሁን ጡጧት በታቸው እኮ አሁን ትንሽ ቆይቶ ያለቅሳሉ። ልጅ ቁርሱን በልቶ እኮ ምሳውን ዳቦ አምጣ ነው የሚል ምሳውን በልቶ መክሰስ ዳቦ አምጣ ነው የሚል የራስ ልጅ ሲራብ ስታየው እንዴት እንደሚከብድ መቼም ሰው ሆኖ ይሄንን ማያውቅ የለም። ባትወልድም ታውቃለህ ይሄንን። ይሄ ነው ቅድሚያ የሚሰጠው። መድኃኒት ሰው ታሞ በቀላል በሽታ ራስ ምታት ሲያምና ፔንኪለር መውሰድ ሲያቅተን እንዴት ነው የምንሰቃየው? ይህንን ሰው ስቃይ ላይ ነው ያለው። ከስቃይ ባለፈ መድኃኒት በማጣት እየሞተ ነው። ለዚህ መድረስ ይሄ ህሊናህን ሊበላህ ነፋሳ ሊነሳህ የሚገባ ነገር እያለ ትጥቀ ስለ መፍታት ሆነ ነው በቃ ሁሌ ሊፈታ ነው ፈታ ይያ ነው ያለው። እና በማንኛውም የሰብአዊ እርዳታ የደረሰ አይደለም። ስለዚህ ስምምነቱ በመንግስት በኩል በጣም ትልቅ ክፍተት አለበት። ሌላ ትልቁ ነገር አንተም የሞቶችን ሰዎች ቁጥር በአጭር ጊዜ ውስጥ የ5 ቀን ነው እንግዲህ አንድ ሳምንት ጊዜ ነው የተጠቀስክልኛ ብሉምበርግ ነው ያወጣው መሰለኝ እዛ የክልሉ የአደጋ መከላከልና ዝግጁነት አስተዳደር መሰለኝ እነሱ ሪፖርት አላቸው እና ሪፖርቱንም ይፋ አላደረጉም እኮ ሪፖርቱን አይቶት ከዛ ሪፖርት ላይ ነው የተነገረው እንጂ የትግራይ መንግስት ስምምነቱን ማክበር ስላለበት አላወራውም። እንግዲህ ከስምምነቱ አንደኛው ሌላው ምንድነው እሱ ለሰላማዊ ሰዎች ጥበቃ ማድረግ ነው። እንኳን ጥበቃ ያደርጉ የፌደራል ኃይሉ አለ እንግዲህ አሁን ሰዎች የተገደሉበት አክሱም አድዋም እት እንዲሆን አለ
በደንብ አለ
ጥበቃ ያደርግ ግን አልቻለም። ተሳትፎን ባሉ ነው ያሰጋኛል።
እያየ ዝም አለ ነው
እያየ ዝም ብሏል። ስለዚህ ለሰላማዊ ሰዎች ጥበቃ አደርጋለሁ ወለ ሁሉንም ወገን ያሉት ጥበቃ አደርጋለሁ ያለውን አልፈጸምም። ስለዚህ በመንግስት በኩል ምንም የተፈጸመ ነገር የለም። ከዛ ውጪ በትግራይ በኩል ጄኒውሊ ነው ማየት ያለብን። በትግራይ በኩል አንደኛ የትግራይ መከላከያ ሰራዊት የሚባለውን እነሱ የትግራይ ታጣቂ ኃይል ያሉትን ትጥቁን አስፈትቶ ወደ ካምፕ ማስገባት እና ተሐድሶ ወስዶ ከህብረተሰቡ ጋር እንዲቀላቀል ማድረግ የሚለውን ስጋት አልቀነሰም። እንግዲህ ለሰላማዊ ሰዎች ጥበቃ ማድረግ መንግስት አልቻለም። ይህንም ባልቻለበት ሁኔታ ለትግራይ ህዝብ ጥበቃ ሊያደርግ የሚችል አካል አያስፈልግም አልተባለበት ደረጃ ላይ እንኳን ቢሆን ማስፈታቱን ስምምነት ስለፈጸመ ይህን መፈጸም ተግባራዊ ማድረግ የሚያስችል መንደርደር ላይ መሆኑን የሚያሳዩ ብዙ ነገሮች አሉ። ወደ ካምፕ የገቡበት ሁኔታ አለ። ከብዙ ግንባሮች ከሰሜን ከዛላምበሳ ምናምን ጭምር ተነስተው ይሄ ፖዚቲቭ ነገር ነው። ሽሬ ላይ የሁለቱም ወገን አዛዦች ዲሳርም ስለማድረጉ ላይ እና ሂደቱ ምን ይሆን የሚለው ላይ እየመከሩ ነው። ይሄ አንድ ትልቅ ፕሮግረስ ነው። እና እንግዲህ ትጥቁም አልተፈታም እስካሁን ድረስ። ትጥቁም አይፈታው አንድ በጣም ትልቁ ትጥቅ እንዲታጠቅ ያደረገው የትግራይ ህዝብ አጭር ጊዜ ውስጥ ጥበቃ ዜጎቹ እንደ ሰው ሳይሆን ለዝም ብሎ እንደ እንስሳ ያሳዝናል። ዝም ብሎ ማንም የሚገላቸው ነው መገደል የለባቸውም የሚል ስሜት ነው ያን ሁሉ ወጣት እዛ አስገብቶ ይሄን ነገር የፈጠረው። ጥበቃ እስካልተደረገለት ድረስ ማንም ሊያስፈታቸው አይችልም። አልፈታም ነው የሚል እና ይሄ ባለበት ሁኔታ ትጥቅ አልተፈታም። ኦፍ ኮርስ የማይፈታው አንድ ጥበቃ አልተደረገ በስተቀር ህወሓትም ምናልባት የትግራይ ክልላዊ መንግስትም ፍቱ ቢላቸው አልፈታም ነው የሚል ምክንያቱም ጥበቃ መደረግ አለበት። ጥበቃ ማድረጉ ደግሞ በዋናነት የፌደራል መንግስቱ ስራ ነው። ሌላ በተለይ የከባድ መሳሪያ ማስፈታት የሚባለው ነገር ተነጥሎ ያለ ነገር አይደለም። ከፕሪቶሪያው ጀምሮ ባለፈውም ሳምንት አንስተነዋል። አስተማማኝ የሰላም ካፊ ወርዶ እንደዚህ ሰዎች እየተገደሉ መገደል ብቻ ሳይሆን ለኢትዮጵያ ውርደት የሆነ የአክሱም ሐውልት ስር የኢትዮጵያ ምልክታችን የምንለው ሐውልት ስር አንድ ወሮ በላ ምን እንደሚል ሁሉ ነው የማይታወቀው መጥቶ እየፎከረ ባለበት እና ህዝቡን ኢትዮጵያውያንን እንዳለ ኢትዮጵያውያን ነው ሂሚሌት ኢትዮጵያን ወሮ በላ ኢትዮጵያውያንን ሂሚሌት በሚያደርግበት ሁኔታ ትስክል ልትፈታ አትችልም። እና ጥበቃ አለመደረጉ ብቻ አይደለም ይሄም አለ። በዚህ ላይ እንትኑ የዚህ የናይሮቢው ላይ በተደጋጋሚ ስላነሳ ነው ኮንክረንትሊ የምትለው ነገር አንድ ላይ ነው የሚፈጠው።
አዎ
በቃ ያ ይሄ ሌላ ከውጭ የገባው ነን የኢትዮጵያ መከላከያ የብሔራዊ መከላከያ ሰራዊት ውጪ ሆነ የሀገር ውስጥ ኃይል እና የውጭ ኃይል መውጣት አንድ ላይ ነው የሚደረገው ነው ይሄ አልተደረገ ማለት ማስወጣ ስላልቻሉ ግን ዝግጅት መኖሩን በትግራይ በኩል ኦባሳንጆም እንዳሳዩስ ነው ደረጃውንም የተናገሩት መሰለኝ። መሳሪያዎቹን ማስረከብ ርክክቡ ሊካሄድ በሚችልበት ነው ተኩስ ስለቆመ ውጊያ ስለሌለ አሁን እየተጠቀሙበት አይደለም። ሂደቱ እነዛ የሚወጡ ከሆነ ወዲያውኑ ማስረከብ በሚቻልበት ሁኔታ ላይ በየቦታው ሰብስበው ማስቀመጣቸው ሰብስበው ያስቀመጡበትን አንድ ቦታ ያከማቹበትን ቦታ ሁሉ ለኦባሳንጆ ያሳይቶታል። እና እነዚህ ነገሮች ስታዩ ኖርለስ በትግራይ በኩል የመፈጸም ነገር ያለ ይመስላል። እንግዲህ ያሉ ስጋት ግድያዎቹ አንተ የሚጠቀስካቸው ዘረፋው ጌጥና በር መገንጠል ድረስ ያለው ሰላማዊ ሰዎች በሚገደሉበት ወሮበላ በሚዘምርበት የሰው ታሪክ ላይ አለበት ሁኔታም ቢሆን ዝግጅቱ ያለው ሁኔታ ስታየው በትግራይ በኩል የተሻለ ስምምነቱን ለመተግበር የመዘጋጀት ነገር ይታያል ከመንግስት በኩል ካለው። ሌላ ደብረጽዮን ተናገሩት ተብሎ ብዙ ሶሻል ሚዲያም ላይ አንዳንድ ሰዎችም አንስተውት ያየሁት ነገር ስለ ዳያስፖራ የተናገሩት ነው። ትንሽ አቀራረቡ ይሁን እንግዲህ ትግርኛ ሁን አይደለም የሰማሁት እንዴት እንዳቀረቡት አላውቅም። ትንሽ እኔም ደንገጥ ብያለሁኝ። ዳያስፖራው መቼም ለትግራይ ሰላም ይፈልጋል።
የዲያስፖራ ጥያቄ ሰላሙን አለመቀበል አይመስለኝም። ያለው ችግር ምንድን ነው?
አይደለም የትግራይ ሰላም አለመቀበል አይደለም፣ ግን አደጋ አለበትና ብዙ ተንታኞች እንደሱ ነው ያሉት እኮ። ታዋቂ ተንታኞች አሉ፣ የአፍሪካና የመካከለኛ ምስራቅ የሚተነተኑ አንድ ብዙ ተንታኝ አለ። አሁን ኬንያዊ መሰለኝ ረሺድ አብዲ ረሺድ ነው
አብዲ ረሺድ አዎ ረሺድ አብዲ
ከመጀመሪያ ጀምሮ ስጋቱን ሲገልጽ ነበር።
ብዙዎቹ
ታዋቂ ተንታኞች አንድ እንግሊዛዊም አለ ደቡብ አፍሪካዊ ዊሊያም ማኖስ፣ እነሱ ሁሉ አደጋ ያለው መሆኑን ነው የተናገሩት ከተጨባጭ ካለው ሁኔታ አንጻርና የዲያስፖራውም ስጋት ይሄ ነው። ትጥቅ ከፈቱ በኋላ ራሱ የትግራይ የክልሉ መንግስት አመራሮች ስዋስትል ናቸው ምንድን ነው ሰብስበው እስር ቤት ቢገሏቸው ይሄ ስጋት ስላለበት እዛ ጋ ያሉ ስምምነቶች የክልሉንም መንግስት ህዝቡንም ለአደጋ ያጋልጣል ከሚል ስጋት ነው። እና የመናገር ነጻነት ስላለው ይህንኑ ስጋቱን የመግለጽ እንጂ ለትግራይ ህዝብ ሰላም አያስፈልገውም፣ እንደው እኛ የተለየ ፍላጎት ስላለን ያ ፍላጎታችን እንዲሳካ የትግራይ ህዝብ ሁሌ ውጊያ ውስጥና ከበባ ውስጥ ይቆይ የሚል አይደለም። እና ታግሏል መቼም የእውነት ዲፕሎማሲው ዓለም አቀፍ ማህበረሰቡ በዚህ ደረጃ እንዲያውቁት እና እንደው ይሄ ነው የሚባል የረባ ነገርን ባይወስዱ ቢያንስ አሳስቦናል የምትለዋን ነገር እንዲናገሩ በማድረግ በኩል በጣም ትልቅ ስራ ነው የሰራው። እና እዛ ምናልባት እኔ እንዲሁ ሲሰማኝ እዛ ሄዶ ጦርነት ውስጥ እየት ከሚሰማው በላይ ተሰቃይቷል።
በጣም
በስሜት ተሰቃይቷል። አዝን ደስተኛ ሆነው ቧርቀዋል ጨፍረዋል አላስብም፣ ስቃውን ተጫውተዋል ብዬ አላስብም። ሰቆቃ ውስጥ ናቸው። እና እኛ ቆላ ተንቤን ነበር መስዋዕትነት ከፍለናል። ከዛ ያልተናነሰ ስቃይ ውስጥ እንዳለ የሚታሰብ ነው ይመስለኝ። እና እንደኔ ፎርስ ደብረ ጽዮን ዲያስፖራውንም ሊጎዳ አስቧል ብዬ ሳይሆን እንደው በዚህ መንገድ ባይነገር ደስ ይለኛል። እና ሌላ የሚያሳስበኝ ነገር ዲያስፖራው ጉዳዩን በጥንቃቄ ቢረዳው ያሉበትን ጭንቀት ትግራይ ውስጥ ካለው የህዝብ ሁኔታ አንጻር እንደው እቺ ድሮኗም ተኩሱም ግድያውም ቆሞለት ዳቦ ጠግቦ በልቶ መድኃኒት አግኝቶ ህመሙ ታግሶለት ከሚል ጭንቀትም የገቡበት መሆኑን ዳያስፖራው ቢረዳቸውና በማከላቸው ክፍተት ባይፈጠር ክፍተት ከተፈጠረ
ችግር ይመጣል።
አደገኛ ነገር ነው የሚፈጠረው። የበለጠ ሌላ ስጋት ውስጥ ስለሚገባ በሁለቱም ወገን ጥንቃቄ ተደርጎ ክፍተቶች እንዳይፈጠር ቢደረግ ለትግራይ ህዝብ ሲባል ነው። ለዳያስፖራውም ለክልሉ መንግስትም አይደለም።
ዋናው
የዮናን ብዬ ግል አስተያየት ነው።
ስህተት እንደ ስህተት አምባሳደር ፍሳ መንፍሳም አስቀደም ሲናገሩ ሰምቻቸዋለሁ። አንድ ቃለ መልስ ላይ ባለፈው ሳምንት ስህተት እንደ ስህተት ብለው ወሰዱት። ምንድነው የሜዳው ላይ ያለውን ሁኔታ ከስር ከስር ተካትለው ለዲያስፖራ ላሉት ተጋሩ አልተነገረም አላሳወቁም። እና ይሄ ስምነት ሲመጣ ሁሉም ደንግጧል። መደንገጥም አለባቸው። ምክንያቱም እንኳን እነሱ ዘመዶቻቸው የታሉ የቴሉም ብሎ የሚያደርጉ ይችላል። እናንተ እዚህ ቁጭ ብለን ዜና ለምና ፕሮግራም የምንሰራው ሰዎች ራሳችንም ደንግጠናል። ምንድን ነው የኤርትራ ሰራዊት ከትግራይ ሲያወጣ ለምን ትጥቅ የሚፈታ ብዬ ተናገር ያለው። ምክንያቱም መፍታትም አልነበረበት። ግን አንድ እንትን ነገር ቅድም የተናገርከው ነገር የትጥቅ መፍታትን ነው መንግስት በወር ያተኮረው የምትለውን ነገር ካለፈው 5-6 ቀን ጀምሮ በዚህ በመሆኒ በኩል እንትን በሰቆጣ በኩል በዛ በኩል ከባድ መሳሪያ ትጥቅ ፈቷል ህዋት እያሉ ይናገሩ ነበር በብዛት። እና አሁን ደግሞ ትናንሹ መሳይ ይሄ ትላንትና ደብረ ጽዮን ከተናገሩት ውስጥ አንደኛው ነገር ቢኖር ምንድን ነው አልፈታንም ብሏል። በቃ ስለዚህ ይሄ ቅድም ያነሳው ነገር ነው። ትጥቅ ማትፈታት ላይ ያሉ ነገሮች ላይ ተጠምደው ግን ይሄ ሰብአዊ እርዳታ የሰው ልጅ በህመም መዳን የሚችል ሰው በአንድ አስፕሪን በአንድ ኪኒን በአንድ መርፌ መዳን የሚችል ሰው ህይወት እያጠፋ ያለ መንግስት ነው። በቃ እሱን መናገር አይፈልጉም። እና አሁን የሰላሳ ቀን እንትናቸው ነበረ። በቀደም የአብይ ደጋፊዎች ሲጨቃጨቁ እያዳመጥኳቸው ነበረ። አርብ ይፈታሉ፣ ፈቶ ይጨርሳሉ፣ ካልፈቱ ምን ይሆናል ሲሉ፣ ካልፈቱ እዛ ማን እንደረሳለ። ትላንትና መጡና ከሰላሳ ቀን ሲያወሩ ስማቸው በቃ የተለያዩ ምክንያቶች ሊኖሩ ይችላሉ፣ እንደዚህ ያልተደረገው በቃ ራሳቸው እንትና እነዚህ ይሄ ጥላቻው ውስጥ የገቡ ሰዎችና በመንግስት አካላትም ያሉ ስላሉ ብዙም እንትን ማለት አንችል። ለማንኛቸውም ግን እንግዲህ እስካሁን እስካለው ከዶክተር ደብረ ጽዮን በመነሳት ትጥቅ የተፈታ ትጥቅ የለም። ሳላዳምጠው የወጣሁት አሁን ዛሬ ይወጣል እየተባለ የጀነራል ታደሰ ወረደ መግለጫ ሰጥተዋል። ምን እንደሚል አላዳመጥኩትምና ልናገር አልችልበትም። ስለዚህ እሳቸው ደግሞ የተለየ መግለጫ ሊኖራቸው ይችላል፣ በአጠቃላይ ስለ ሂደቱና ስለ ወታደሩ ሁኔታ። ለማንኛቸውም ግን የኤርትራ ሰራዊት እያለ ግን እዛች ሀገር ውስጥ መኖርም በአስብ የማይቻልበት ደረጃ ደርሷል፣ በአጠቃላይ በጥቅሉ ኢትዮጵያ። እና እሱንም እንትን ለማድረግ ነው። ወደ ሌላ በጣም አንገብጋቢ የሆነ ነገር ውስጥ እንግባ። ይሄ ኦሮማራ መጨረሻው ኦሮማራ ሳይሆን ህዝብ የሚሞትበት ኦሮሞም አማራውም የሚገድልበት ሁኔታ ላይ አድርሶናል። መጨረሻው አራት ታጋዮች አሉ። የአማራ ልዩ ኃይል አለ፣ የአማራ ሚሊሻ አለ፣ የአማራ ልዩ ኃይል የአማራ ሚሊሻ፣ የኦሮሚያ ልዩ ኃይል የኦሮሚያ ልዩ ኃይል። እነዚህ አራት አሉ። በመሀል ቤት አጋጅ ተቆጭ ያለው የመከላከያ ሰራዊት ምንም ነገር አያደርግም። ባለፉት 48 ሰዓት ውስጥ 350 ሰው በላይ ሞቷል። ይሄ እንግዲህ ነገሮች እንዳይወሩ መወራት የለባቸው የሚሉ ሰዎች እንደ የተናገሩትን ነው። መወራት አለባቸው የሚሉት ሰዎች የሚናገሩት ደግሞ ከዛ የበለጠ ነው። ባለፈው ሳምንትም እንትን ብለጠ አንስተናል። ከ400 ሺህ በላይ ሰዎች ተፈናቅለዋል። አገሪቱ ከሚጠበቀው በላይ አሁን በድሮን ደግሞ ማትም ተጀምረዋል። ደግሞ መከላከያ ገብቷል። ለምን እንደሆነም ባይሆንም በጅምላ ዝም ብሎ ጭፍጨፋና ግድያ ነው ያለው። እነዚህ ሁለት ክልሎች አንድነን ብለው አብረው ለጥፋት ሲዘጋጁ የነበሩ ክልሎች አሁን እርስ በርሳቸው እየተጋደሉ ነው። ያ ደግሞ የመጨረሻ ምናልባት ይችን ሀገር ማዳን ይቻላል፣ ይችን ሀገር ከመፍረስ ያድናል የሚባለው ሁኔታን እያጨለመብን መጥቷልና እሱን እስቲ የምትለው ነገረኝ። 35 ኪሎ ሜትር ደረሰን ይላሉ ኦኤልኤ እነሱስ የት ደርሰዋል? በጥቅሉ ብቻ ዘግናኝ እና አስከፊ ሁኔታ ላይ ያለነው። ይሄ ሁሉ ግን ሲመጣ እኔ ኦሮሚያ ክልል ውስጥ አማራውም ትግራውም ሁሉም ህብረተሰብ የኖርበት አገር ነው ክልል ነው እኔ ሳውቀው የጨለማ ዘመን ምንሉን የሚሉን የጨለማ ዘመን በደርጉም ጊዜ ሆነ በጨለማ ዘመን ከምበምንል አንድም ችግር አልነበረም። ባለፈው 4 ዓመት ጠቅላይ ሚኒስትር አብይና ብልጽግናቸው ከመጣ በኋላ ግን ኦሮሚያም አማራ ክልልም ሶማሌ ምን የት ነው ያለ ትግራይ ያው ያየኑ ነው አፋር ከሶማሌ ጋር ያለ ችግር እርስ በርሳችን እየተዋለቀን ነው ያለነው። ሰውየው አትክልትን በመትከልና በተበንግስ በማደስ ላይ ናሉት። እስቲ ቀጥልን አገራችን እንመልከታት። በዚህ ሁኔታ
እንግዲህ ኦሮሚያው ጉዳይ ሰፋ ያለ ጊዜ ሰጠው እንደሚገባ ነው የሚታየው። በጣም ሰፊ ነው።
አዎ
አሁን እንግዲህ እዛ የኦሮሞ ነጻነት ስራ አለ፣ ሸኔ ይለዋል መንግስት። የኦሮሚያ ልዩ ኃይል አለ። ከዛ በአማራ የአማራ ልዩ ኃይል የገባበት ሁኔታ አለ። የፋኖ ኃይል የገባበት ሁኔታ አለ። ከዛ በኋላ ደግሞ እዛው ሚሊሻ ያው አማራ ድሮም ኦሮሚያ ውስጥ በተለይ በምስራቅ ወለጋ አካባቢ ድንበርም ስለሚዋሰኑ ድሮ በሰፈራም ጊዜ የሄደ ስላለ እና በአንድ አካባቢ ስለሆነ የሚኖሩት እዛም ውስጥ ታጣቂ አለ። ማንነት መሰረት ያደረገ ጥቃት ተፈጽሟል ሲባል እሱም ጠመንጃውን አንስቶ እንደዚህ አይነት ድብልቅልቅ የወጣ ውጊያዎች መገዳደሎች እየተደረጉ ነው። እና በፊት በወለጋ ብቻ ነበር የሚወራው። ኦፍኮርስ ከወለጋ ወጥቷል ብልጭ ድርግም ነበር የሚለው። ግን የሰሜን ሸዋ የኦሮሚያ ሰሜን ሸዋ ከፍተኛ የኦሮሞ ነጻነት ሰራዊት እንቅስቃሴ ያለበት ነው። የምዕራብ ሸዋ ከፍተኛ የኦሮሞ ነጻነት ሰራዊት እንቅስቃሴ ያለበት ነው። ምስራቅ ሸዋ ብዙም የኦሮሞ ነጻነት ሰራዊት እንቅስቃሴ ባይታይም በዚህ ከምንጃር ጋር በሚዋሰንበት በከረዩ በኩል በከሰም ወንዝ በኩል በቦሰት ወረዳ እንደዚሁ ከአማራ ጋር ግጭቶች ይታያሉ። የሚሞተው ሰው ብዙ ነው። ኦሮሞ የእርስ በርስ የኦሮሞ ነጻነት ሰራዊት ነኝ የሚል አካል እና ሌላ የታጠቀ ማንነቱ የማይታወቅ አካል ጃልመሮም ከዚህ በፊት እንደተናገረው አማራውን ይገላል። በዛ በኩል አማራው ተገደለብኝ ወገኖች ያለቁብኝ የሚል በተወሰነ ደረጃ ወደ ኦሮሚያ ክልል መዝለቅ የሚችል በተለይ በምስራቅ ወለጋ እና በሆሮ ጉዱሩ ወለጋ የታጠቀ ኃይል ከአማራ ክልል መጥቶ የተወሰኑ የኦሮሞ መንደሮችን ያጠቃል፣ ከብቶቹን ይነዳል፣ ያፈናቅለዋል። የመንግስት የኦሮሚያ ልዩ ኃይል እና የፌዴራል ኃይል አሁን እንኳን የፌዴራል ኃይሉ በእጅ መዋጋ ተሷል። በድሮን የኦሮሞ ነጻነት ሰራዊትን ገላለሁ ይላል፣ እግረ መንገዱን ህዝቡንም ይገላል። እንደዚህ አይነት ድብልቅልቁ የወጣ ነገር ነው ያለው እና በጣም የሚያሰጋው ነገር ድሮ ጀምረን ስንሰጋ የነበረው ነገር የኦሮሞ ነጻነት ሰራዊት አለ፣ የኦሮሞ ነጻነት ሰራዊትን እዋጋለሁ የሚል መንግስት አለ። እንደዚህ አይነት ውጊያዎች የተለመዱ ናቸው። ፖለቲካዊ ችግር ስለሆነ ፖለቲካዊ መፍትሄ መስጠት የሚያስፈልግ ቢሆንም ይሄ አንድ መልክ ያለው ነገር ነው። አሁን ግን ይሄ መልክ ያለው ነገር መልኩ እየጠፋ የእርስ በርስ የህዝብ ለህዝብ ለመጀመሪያ ጊዜ የኦሮሞና አማራ በታሪኩ ተጋጭቶ አያውቅም። ኦፍኮርስ ትግሬና አማራም ተጋጭቶ አያውቅም። ዘንድሮ በአብይ ነው ጠመንጃ መዞ አሰቃቂ ነገሮች ያየ ነው። አሁን ያንኑ ነገር ያንኑ ትግራይ ውስጥ የተፈጠረው ማንነትን መሰረት ያደረገ የህዝብ ለህዝብ ገጽታ ያለው ግጭት አሁን ኦሮሚያ ውስጥ በቃ በትክክል እየሆነ ነው። ለምሳሌ ዛሬ በሚዋሰኑባቸው አካባቢዎች ቅድም በቃ በጠቀስኩልህ በሆሮ ጉድሩ፣ በምስራቅ ሸዋ፣ በዚህ በቦሰት በኩል፣ በሰሜን ሸዋ በተለይ በደራ በኩል፣ በምስራቅም በሆሮ ጉድሩ ወለጋም በኩል ከወታደራዊ መልክ ካለው በተጨማሪ የኮሚኒቲ የማህበረሰብ ግጭት የሚመስሉ ነገሮች እየታዩ ነው። እነዚህ ነገሮች ዛሬ ጀዋር ትዝ አድርጎ ታይቻለሁ። ግን አሁን አይደለም እንደዚህ አይነት መልክ ከያዙ ቆይቷል። እሱ ደግሞ የተኝቶ ተኝቶ አሁን ተነስቶ ብለን ብለን እየጨረሰው ነው እንደሚነግረ እና የማህበረሰብ ግጭት መልክ ከያዘ ራሱ አመት ሁለት አመት
ይሆናል።
ያው የባለን ከከን ያየው ነው የምትናገረው እንጂ ቆይቷል ይሄ ነገር ከሆነ በጣም የሚያስፈራ ነገር ነው። አሁን ብዙ ሰው ከዛ ምን ይሆናል መሰለ የሚከተለው ፌዝ የሚከተለው እርምጃ ደረጃው ምራፉ ምንድነው የሚሆነው? አሁን የኦነግ ሰራዊት የሚንቀሳቀስበት የኦሮሞ ነጻነት ሰራዊት የሚንቀሳቀስበትና የተወሰኑ የድንበር አካባቢዎች ነው የምንለው አይደል? በኋላ የኮሚኒቲ ጸብ ሲሆን የትኛውም አማራና ኦሮሞ የሚኖርበት አካባቢ ይሆናል። በተለይ የትኛውም የኦሮሚያ ከተማዎች ውስጥ የትኛውም አማራ ይኖራል። ብዛቱ ይሄናል ነው ይሄናል ነው ማለት ሊለያይ ቢችልም ሁሉም ከተማዎች ውስጥ አማራ አለ። ወዴት ይሄዳል? የማህበረሰብ ጸብ ከሆነ ማንነት መሰረት ያደረገ ከሆነ ከተማ ውስጥ ያለውን ማጥቃት ነው የሚሆነው። እና የትኛውም ከተማ ውስጥ እዚህ ሰበታም ሊሆን ይችላል፣ ደብረዘይትም ሊሆን ይችላል፣ የትም ሊሆን ይችላል፣ ፍቼም ሊሆን ይችላል። እና ከዚህ በፊት በተወሰኑ አጋጣሚዎች ያየነው አይነት ወጣቱ ወብሎቶ ያማራን ቤት ማቃጠል፣ አማራ የሆነ መግደል፣ ቤተክርስቲያን ከአማራ ጋር አሶሺየትድ የሆኑ ተቋሞች አካባቢ ያሉ ሰዎችን መግደል ወደዛ ምዕራፍ ሊሻገር ይችላል። የማህበረሰብ ግጭት ሆኗል ማለት ቀጣዩ መገለጫው ይሄ ነው። ወደዚህ እየተሄደ ነው። በጣም አስፈሪ ነገር ነው። የሚገርመው ነገር መንግስት ይሄ ፖለቲካዊ ችግር ነው አይቶታል። እንግዲህ በወታደራዊ ስንቴ ነው ጨረስ ነው ያለው
ጀማት
ጨረስን በቃ ሁለተኛ እንዳይነሳ ተደርጎ ተደምስሷል ተብሎ ሽመልስ አብዲሳ ደምቢዶሎ ድረስ ሄዶ በቃ በኩራት ተናገረ። ጀልመሮ ስንት ጊዜ ተገደለ ስቲል ግን እየጠነከረ እንጂ እየቀነሰ አልመጣም። ይሄ ነገር ምን ያሳያል? ምን እንዴት እንደማይገባቸው እንጂ በጦርነት ሊያልቅ የማይችል መሆኑን ነው። እየተስፋፋ እኮ የተለያየ የኦሮሚያ ውስጥ ያለው ትግል በሚፈልገው መልክ የተዋጊ ኃይሎች ሁሉ እያደራጀ ለምሳሌ የከተማ ላይ ኢህአፓ ሲጠቀምበት የነበረው አይነት የከተማ ላይ የመንግስት ደጋፊዎች ሆኑ የኦላን ሰዎች እና የኦሮሞ ታጋዮችን አሳልፈው የሚሰጡ ሰዎችን መግደል፣ በመንግስት ውስጥ አክቲቭ የሆኑ ሰዎችን ተጽዕኖ ፈጣሪ የሆኑ የመንግስት ባለስልጣኖችን ስልጣን በእጃቸው ያላቸውን የሚገል የከተማ ስኳድ አይነት ሁሉ እስከ መደራጀት ደርሷል። ከመቀነስ ይልቅ ይሄ ጦርነቱን በኃይል ሊያቆሙት እንደማይችሉ ነው የሚያሳዩ። ለምንድን ነው በኃይል የማያቆሙት? የፖለቲካ መልክ ያለው ስለሆነ ነው። እርግጥ ኦላም የፖለቲካ አቋሙ ክሊር ሆኖ አይታይኝም። እኔ አይደለም የሚያውቁት ሰዎች ሊኖሩ ይችላሉ። የፖለቲካ የሰራዊት የተዋጊ ኃይል ዊንግ ስለነበረ ካፈጣጠሩም የፖለቲካ ዊንግ ስለሌለው አንደኛ ችግሩም እሱ ይመስለኛል። ዝም ብሎ ከተማ ገብቶ ከመውጣት እንጂ ውጭ እኮ ተቆጣጥሮ ይዞ የሚዘልቀው ከተማ የሌለው የፖለቲካ ዊንግ የለውም። ኦፍኮርስ እዛው የኦነግ ውስጥ የቆየ ስለሆነ ግንዛቤ ቢኖረውም ፖለቲካውን የሚያካሄድ ራሱን የቻለ ዊንግ ስለሌለው ክሊር አይመስለኝም። ግን ቢያንስ የኦነግ የፖለቲካ አቋም ይጋራዋል፣ እሱን ይዞ ይንቀሳቀሳል ብዬ ገምታለሁ። እና ያም ሆነ ይህ ምን ልል ፈልጌ ነው፣ ችግሩ የፖለቲካ ችግር ስለሆነ ፖለቲካዊ መፍትሄ ነው
ግን
በደቦ መንግስት ይህንን ነው።
ሰሞኑን የኦፒዲዮ ብልጽግና ስብሰባ ተቀምጦ ነበር ተብሏል። እና በዛ በስብሰባ ላይ ሁለት በመከፈል እስከ መጨረሻው ሄደን በመሳሪያ እናፈርሳቸዋለን የሚል የጠቅላይ ሚኒስትሩ እና የጠቅላይ ሚኒስትሩ አጋዦች የወሰኑበት ውሳኔ እንዳለ ተነግሯል። የፖለቲካ ውሳኔ ይመጣል ብለህ ስትለኝ የፖለቲካ ውሳኔ ላይ ለመምጣት ፍላጎት ያላቸው አይመስለኝም። በተለይ አሁን
የለም አይታይም። የሰሞኑን በድሮን ድብደባ እኮ እሱን ነው ያሳየው።
ይሄንን ነገር ያለችን ሰዓት እያየሁኝ ነበር። ይሄን ነገር እንትን ካደረግን ተስፋችን አሁን ከሁሉ
አዎ በመንግስ በኩል የለውም
በመንግስ በኩል የለውም አሁን ባለፉት 5 አመት 4 አመት سنናገር የነበረው ኦሮሚያ ክልል በኦሮሚያ ክልል በቤኒሻንጉል በጋምቤላ በተለያዩ ቦታዎች ላይ የሚሞቱ ያማራ ሰዎች አሉ ማን ዞር ብሎ ያልደረሰላቸው ዛሬ አሁን ቀደም ስመለከት አገኘው ተሻገር ተወጥቶ ኮሮሚያ ክልላዊ መንግስትና ያማራ ክልላዊ መንግስት ሆኖ ስምምነት ላይ ደርሰናል ሰላም ለማስከበር ይላል እንዴት አርጎ ነው እኔ አንዳንድ ጊዜ እነዚህ ያማራ ይሄ ማይተማመን ባልንጀራ በየደብሩ ላይ ማማላል
በየወንዙ
ማማላል የሚባል ነገር ነውና እኔ አንዳንድ ጊዜ ሰው የሞተ ያየ ሰውየው ምን አይነት ድንቁርና ላይ ነው የተቀመጠው እሱ ብቻ ሳይሆን በአጠቃላይ እኔ አንድ ጓደኛ ላይ ከዚህ ቤት ተናግሬ ያለው እነዚህ አማራ ክልል ያሉ ሰዎች እንትን ማን ነው የአምሮ ዝግምተኞች ናቸው የሚል ነገርና ከሱ ጋር ተጣልቼ ነበር አሁን ስመለከተው በጣም ዝግምተኛ ያለባቸው መሪዎች አመራሮችና አዲሶቹ ደግሞ የአብይ አማራ የሚባሉ ሰዎችም ደግሞ መጥተውላልና እነሱን ስትመለከተው ሰው እየሞተ ነው ያለው እኔ የሚመለከተው እኔ ፖለቲካቸው ራሳቸው ከደግን ተራው ህዝብ ለምንድን ነው የሚሞተው ተራውን ህዝብ እንዴት ነው ጥበቃ ለማድረግ የማይችል መንግስት ከስልጣን መውረድ መቻል አለበት በግድያው ያልተሳተፉ ቢሆንም እንኳን እነሱ አመራር ላይ ሆነው የሞቱ ሰዎች የሞቱ ወገኖቻቸው ስላሉ ከስልጣናቸው መውረድ አለባቸው ብሎ ነው ጠቅላይ ሚኒስትሩ የደቡብ ክልልን ያፈረሰው ታስተውሳለህ ነው የዛሬ 3 አመት 4 አመት አዎ ጠቅላይ ሚኒስትሩ እጁ የለበትም ሰው በመግደሉ እስከምናቀው ድረስ ያረጋግጥነው ነገር የለም እጁ አለበት ወለን ግን እንጠረጥራል ግን በርሱ አመራር ይሄ ሁሉ ህዝብ ከግራ ከቀኝ እየሞተ ነውና ስልጣኑን በገዛ ፈቃዱ መልቀቅ አለበት የሚል ሰው እንደኔ ጣፋው ጥያቄው መሆን ያለበትም ይሄ ነው
ከምንከተም መምራት አልተቻለም
ስና
በጣም አደገኛ
አዎ
ሁለተኛ እንዳትነሳ የሚያደርግ ገደል ውስጥ እየከተታ ስለሆነ ገደል ገብታ ከመቅረጿ በፊት
አዎ አንድ ነገር መደረግ አለበት ይሄ መካኒክ ሞተር አውርዶ መግጠም ያልቻለ መካኒክ አለ አይደለም አንደኛው ብረት እዚህኛው ሲከተል ነው ብረት ሲያቀበል ስለዚህ ምንድነው የሚያደርገው መጨረሻ ላይ
የሚያደርገው
አዎ ስለዚህ ከጎረቤቱ ጥሩ መካኒክ ያመጣና ባክኒን ቶሎ ወርዳኝ ይላል ገባ እና ይሄ ሁሉንም ያሳተፈ ሁሉንም ያካተተ የሽግግር መንግስት እኔ የሽግግር መንግስት በጣም ምጣለው ነገር ቢኖር መንግስት ከተቆቆመ በኋላ የሽግግር መንግስት የሚባል ነገር መስማት አልበልቁ አሁን ግን አገሬን ማይት አገሬን እንድትኖርልኝ ፈልጋለሁኝ ሁላችንም አገራችን እንድትኖር ፈልጋለሁኝ እንድትጠፋ አልፈልግም አሁን ባለው ሁኔታ ግን በተያዘ ሂደት ምንቀጥል ከሆነ ግን አገራችን ጠፍት ፈርሳለች አሁን ወደ መጥፋት ላይ ያለችውና ይሄን ነገር ሁላችሁም ብትተባበሩ በተለይ የአንድነት ኃይል የኤርትራን ባንዲራ ይዞ ኢሳያስ አፈወርቂና ማን ነው ጠቅላይ ሚኒስትር አብይን የሚደግፍ አንድነት ኃይሉ ወጥቶ መናገርና ማስተጋማስተማናገር መቻል አለበትና ይሄን ለማለት ነው ያለችን ሰዓት አለቀሽ እንጂ ብዙ ማለት እንችል ነበር የሚቀጥለው ሳምንት ተፋ ብለን
ይሄንን ጉዳይ ግን ለራስን ችሎን ማያዛለብ
የሚቀጥለው ሳምንት እሱን እናደርጋለን እስከዛው ድረስ
ሰላም
ያጋጥመን ሰላም ይኖርልን ሰላም ይወርድልን ደህና ሁኑ Thank you.